የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ነሐሴ 21 2011 ዓ.ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
በዚህ በዋሽንግተን ከሰሞኑ ስለተካሄደው ኢትዮጵያ ወዴት የተሰኘ የውይይት መድረክ የምንነግራችሁ ይኖረናል።
በሐሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው።
ከውይይቱ አስተባባሪዎች መካከል አንዱ የሆኑትን ኃይለ ገብርኤል አያሌውን ነው የሰማናቸው። ዝርዝር ዘገባው ካፍታ ቆይታ በኋላ ይሰማል። በሌላ ዘገባ የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ የሚል የተሰራጨ ወሬ ሐሰተኛ ነው ስለመባሉም ሰምተናል።
ህጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር፣ እየተጣራ ነው። ከተጣራ በኋላ ይለቀቃል፣ ችግር የለውም።
የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለ ማርያም አምባይን ነው የሰማችሁት። ሙሉ ጉዳዩ ቆየት ብሎ ይደመጣል።
የበርካታ የፈጠራ ስራዎች ባለቤት የሆነ ወጣት እንዲሁም ደግሞ ሌሎች ዘገባዎች በተከታታይ ወደ እናንተ ይቀርባሉ። አብረናችሁ የምናመሸው
ኤደን ገረመውና
ሀብታሙ ስዩም ነን። ዝርዝር መጀመሪያ ላይ አጫጭር ዜናዎች ይቀርባሉ። በመቀጠል ደግሞ ረዘም ያሉና የተተነተኑ ዘገባዎች ወደ እናንተ ይቀርባሉ።
ከዜናው ጋር ወደ እናንተ ተመልሰን መጥተናል። የሰላም ሚኒስቴር ጳጉሜ 2ን የሰላም ቀን ብሎ እንደሚያከብር አሳወቀ። ሚኒስቴሩ ሰላምን እንትከል ብሎ በሚያከብረው የሰላም ቀን የሀገር ውስጥ ተፈናቃይ ዜጎችን እንደሚያሳትፍም የሚኒስቴሩ ኮሚኒኬሽን ጉዳዮች ዳይሬክተር ሄርሜላ ሰለሞን ገልጸዋል።
ባለፉት ዓመታት የገጠመን አንዱ ከባድ ነገር የውስጥ መፈናቀል ነው። የኢፌዴሪ ሰላም ሚኒስቴር ከዜጎቻችን ጋር፣ ከኢትዮጵያውያን ጋር፣ ከዓለም አቀፍና ከሀገር በቀል ድርጅቶች ጋር በመተባበር የውስጥ ተፈናቃዮችን መልሶ የማቋቋም ስራን ሲሰራ ቆይቷል። ሰላምን እንትከል እነዚህን ሰዎች ካልያዘ ሙሉ ሊሆን ስለማይችል እነዚህ መልሶ የተቋቋሙ አባት፣ እናት፣ እህት፣ ወንድም፣ ልጆች፣ ጎረቤቶች የመጎብኘት እቅድ አለው።
የሚኒስቴሩ ኮሚኒኬሽን ጉዳዮች ኃላፊዎች ዛሬ አመሻሹ ላይ በሰጡት ጋዜጣዊ መግለጫ ሚኒስቴሩ ይህን የሰላም ቀን የሚያከብረው ቀደም ሲል በጠቅላይ ሚኒስትሩ ጽህፈት ቤት ጳጉሜን በመደበር በሚል ስያሜ ባወጣው ውጣኔ መሰረት ላይ ተመስርተን ነው ብለዋል።
ሱዳን ሽብርተኝነትን ከሚደግፉ ሀገሮች መዝገባችን ለማውጣት ከመወሰናችን በፊት የሽግግሩ መንግስት ለሰብአዊ መብቶች፣ ለዲሞክራሲና ለሰላም ያለውን ቁርጠኝነት በቅርበት እንከታተላለን ስትል ዩናይትድ ስቴትስ አስታወቀች። ሁለቱ ወገኖች ሙሉ በሙሉ ተባብረው የሚሰሩ ከሆነ እኛም በተቻለ መጠን በአፋጣኝ እንንቀሳቀሳለን ብለዋል አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለስልጣን። ታዋቂ ምጣኔ ሀብት ባለሙያው አዲሱ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሽግግሩ መንግስት ሊመሩ ቃለ መሐላቸውን ፈጽመዋል። ዋሽንግተን እስካሁን ከጠቅላይ ሚኒስትር ሐምዶክና መንግስታቸው ጋር ባደረገችው የመጀመሪያ ግንኙነት መበረታታቷን የዩናይትድ ስቴትስ ባለስልጣናት ይናገራሉ። ይልቁን ዩናይትድ ስቴትስ ስጋት ያላት በቅጽል ስማቸው ሐምዴቲ ተብለው የሚታወቁት ጀነራል መሐመድ ሀድጋን ዳጋሎ በሀገሪቱ ፈጥኖ ደራሽ ድጋፍ ኃይሎች ውስጥ ያላቸውን ሚና በተመለከተ እንደሆነ አስታውቃለች።
የአማዞን ድቅድቅ ደን ላይ የተነሳው ቃጠሎን ለመዋጋት ተጂ ሰባት ሀገሮች እንለግሳለን ያሉትን የገንዘብ እርዳታ ብራዚል አልቀበልም፣ ገንዘቡ አውሮፓ ውስጥ ጥቅም ላይ ቢውል ይሻላል ማለቷ አነጋጋሪ ሆኗል። የብራዚል ፕሬዚዳንት ጽህፈት ቤት ሹም ኦኒክስ ሎረንዞኒ ትላንት ለጋዜጠኞች በሰጡት ቃል ብራዚል ስለ እርዳታው ታመሰግናለች፣ ነገር ግን ገንዘቡ አውሮፓ ላይ ለዛፍ ተከላ ቢውል ይሻለዋል ብለዋል። ቀደም ሲል የአካባቢ ጥበቃ ሚኒስተሩ የገንዘብ እርዳታውን እንቀበላለን ብለው ነበር። ፈረንሳይ ላይ በተካሄደው የጂ ሰባት ጉባኤ ላይ የተገኙት የዓለም መሪዎች ከዓለም ግዙፉ የአማዞን ጥቅጥቅ ደን ላይ አደቃ የደቀነውን ቃጠሎ ለመዋጋት በአስቸኳይ 22 ሚሊዮን ዶላር እንሰጣለን ሲሉ ትላንት ነበር ያስታወቁት። የጉባኤው አስተናጋጅ የፈረንሳይ ፕሬዚዳንት በአስቸኳይ ወታደራዊ ድጋፍ እናሰማራለን ብለዋል። የብራዚል ፕሬዚዳንትም ይህንን ተከትለው ጽህፈት ቤት ሹሙ ማክሮን በተናገሩት ላይ ብራዚል ቅኝ ገዥም ሆነ ተገዢ ወይም ኢምፔሪያሊስትን የመቀበል ልማድ የላትም፣ የማክሮን ዓላማ ያ ሊሆን ይችላል ማለታቸው ተጠቅሷል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና የአፍሪካ ልማት ባንክ በአፍሪካ ሴቶች የሚካሄዱ የንግድ ሥራዎችን ለማሳደግ የታለመ 300 ሚሊዮን ዶላር መርሃ ግብር ይፋ አድርገዋል። የቡድን ሰባት ጂ7 መሪዎች ጉባኤ በተካሄደባት በፈረንሳይዋ ቢያትሪዝ ከተማ ይፋ የሆነው ዕቅድ በሀገሪቱ ዙሪያ በንግድ ሥራ የተሰማሩ ሴቶች የብድር ተደራሽነታቸውን በቀጣዮቹ 5 ዓመታት ከፍ ለማድረግ የታለመ እንደሆነ ተገልጿል።
አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የዛሬውን መስተንግዶ እንግዲህ እየመራን ያለ ነው ሀብታሙ ስዩምና
የደን ገረመው ነን።
አብራችሁን ከአድማስ ተሻገሩ እንላለን። ወደሚቀድመው ዘገባችን እናመራለን። ወደሚቀድመው ዘገባ ስናመራ በዚህ በዋሽንግተን ዲሲ በሚገኘው ተፈርዝ የህዝብ አዳራሽ ኢትዮጵያ ወዴት የተሰኘ ውይይት ከትናንት በስቲያ ተደርጓል።
ለሁለተኛ ጊዜ በተደረገው በዚህ ውይይት ላይ ምሁራን ኢትዮጵያ በመጋፈጥ ላይ ያለችውን ማህበራዊና ፖለቲካዊ ሁኔታ ይፈታሉ ያላቸውን መላዎች አሰምተዋል። ሀብታሙ ስዩም አጭር ቅኝት አድርጓል።
ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜው ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታሁን ካሳሁን እንደሚሉት የኢትዮጵያ የአሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሀሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልገዋል።
ባለፈው አንድ ዓመት ከፍተኛ የለውጥ ተስፋ ነበረ። ይህ ከፍተኛ የለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት 6 ወራት ወዲህ የመጡት ነገሮች ግን ወደፊት ሳይሆን ወደ ኋላ ታሪክ እየቆሰቆሱ በውሸት ትርክት በዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴት እየሄድ እንደሆነ ግልጽ አይደለም። ተስፋ ነበረን ባለፈው አንድ ዓመት። አሁንም ቢሆን ያ ተስፋ ሙሉ በሙሉ አልጨለመም፣ ግን ግልጽ አይደለም። ስለዚህ ይሄንን ነገር በተመለከተ አሁን አገር ቤት ያሉ ሚዲያዎች፣ አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን የዚ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድን ናቸው፣ ፋክቶች ውስጥ ምንድን ናቸው የሚል ያለ ፍራቻ ያለ አድርባይነት ሁኔታዎችን ከነ መፍትሄ አቅጣጫቸው የምንወያይበት መድረክ ነው።
በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ 3 ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ኦሮምኛን የፌዴራልና የአዲስ አበባ የሥራ ቋንቋ የማድረግ ዕድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭም።
ዱሮ በኢትዮጵያ ፊደል ኦሮምኛን ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት ኢትዮጵያውያን 6-8 ላይ የሚያቆሙት ከሊትረሲ ወደ ኢሊትረሲ ማንበብና መጻፍ መቻል ወደ አለመቻል የተዘዋወሩ ብዙ ናቸው። ኦሮምኛን የሥራ ቋንቋ ማድረግ፣ ሌሎችንም ጨምሮ ማድረግ የኦሮሞን ሕዝብ የሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት፣ የባለቤትነት ስሜት፣ የአለኝታነት ስሜት ኢንክሉሲቭነስ እንዲሰማቸው ያደርጋል። ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛውና ቀላሉ እርምጃ ቅድም እንዳልኳችሁ ሁሉን ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችን ማንኛውንም ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱን ያግዛቸዋል፣ ይደጋገፋል።
ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ የአስተሳሰብና የንቅናቄ አቅጣጫዎች በሚል ምልከታቸውን ያጋሩ ሌላኛው ምሁር ናቸው።
ህወሓት አገዛዝ በኋላ ያላቋረጠ የተራማጅነት ርዕዮተ ዓለም ተጽዕኖ አለ ማለት ወይም ፖለቲካ ትክክለኛነት ሊባል ይችላል፣ አላውቅም እዚህ ሀገር እንደሚባለው እና ይሄ ብሔረሰቦች ህዝቦች የሚለው የስታሊናዊ ቋንቋ አውቀውትም ይሁን ሳያውቁ የሰረጣቸው ብዙ ምሁራን አሉ ኢትዮጵያ። እነዚህ ሰዎች አገር ወዳድ ናቸው። አንዳንዶች ስንከራከር እናቃለን እና እኔ ብዙ ጊዜ ላለው ይሄ ቋንቋው ራሱ የጸረ ኢትዮጵያ ነው፣ ይሄ ሀገር ጸረ አንድነት ነው ስንላቸው ይሄን ያህል አያዳምጡንም። ምክንያቱም ለምን እንደሆነ አላውቅም፣ ግን ይሄ አንዳንድ የተንዛዛ ርዝራዥ ሊሆን ይችላል ግን አለ ያተስኖ ያስባለሁ ይሄ ለምሳሌ እኩልነት የብሔሮች እኩልነት የሚለው እና ይሄ ፈሩን ለቆ እርግጥ ጸረ ኢትዮጵያ ሆኗል።
በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበር ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ኃይሌር ላሬቦ ነበሩ። እሳቸው በበኩላቸው የባህር ማዶ ጻፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና ያንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል።
ኢትዮጵያ እድገትና ልማት አሁን ባለችበት ቅጽበት ከቀጠለ እንዲሁም በአውሮፓ ሀገሮች ተምሮ የተመለሱት ወጣቶች ለነጭ ዘር ባላቸው አመለካከት ከገፉ ለነጭ ዘር ክብርም ሆነ የአፍሪካ ቀኝ ገዢዎች ለሆኑት አውሮፓ እጅግ አስኪ ሁናተ ስለሚፈጠር ኢትዮጵያን መበታተን ይኖርባታል። ስለዚህም ስባል የኢትዮጵያ ህዝቦች በብሔር ብሔረሰቦች በቋንቋና በባህል መከፋፈልና ሁሉም ብሔሮች በአምባገነኑ አማራ ቀንበር ስር እየጨፈኑ እንዳሉ መስበክ ያስፈልጋል። ሁሉም ዓለም ቋንቋ ተተረጎመ ለቤት ስለተባለ እንግሊዞችም ፈረንሳዮችም ኢጣሊያንን ሂድና ውጋ አሉት። በዚህ ምክንያት ጣሊያን ወጋ ኢትዮጵያ ተያዘች። ግን ችግሩ ምን ሆነ? የፕሮቻስካ ሀገር ራሱ ተወሰደ።
ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል። ወደ መድረኩ አስተባባሪዎች ዳግም እንመለስ። የመድረኩ ግብ የአንድ ወገን የተጋነነ ሐሳብን ሚዛን ለመጠበቅ እንደሆነ ከጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ የተጀመረው መድረክም በራሱ አንጻር ወደ አንድ ሐሳብ ወገን ያጋደሉ መልከታዎች መናሃሪያ ከመሆን አልፎ ከተስተናገዱት ሐሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቂያቸው ነበር።
ያ ቢሆን በጣም ጥሩ ነበር። ከመንግስት ወገን ያው የፖለቲካ ባህላችን አላደገም። መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም እና ያ ቢሆን እየተማማርን ይሄም የውይይት መርሃ ግብር እንዲዙም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ እውቀት ያላቸው ሰዎች ጽሁፍ የሚያቀርቡበት ሀሳብና ውይይት የሚካሄድበት ስለሆነ ለመንግስት ትልቅ ግብዓት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሀሳብን የማዳመጥ ከውዳሴ ቃላት ውጪ ሌላውን የመቀበል ባህል የለም። በተለይ በዶክተር አብይ ትልቅ ተስፋ ነበረን። በሂደት ግን የታየው ውዳሴዎችን የመቀበል ተቃውሞዎችን ደግሞ ብለው አልፈው ተርፈው በኃይል እስከ ማፈን የደረሱበት ደረጃ አለና
ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሁን እዚህ ላለው ኤምባሲ እዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እምቢ ያሉበት አጋጣሚ አለ?
በመሰረቱ ያንን አላደረግንም። መንግስትን ለመጠየቅ አልሞከርንም። ኤምባሲው ውስጥ ከዚህ በፊት በሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት እንደሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ። በአጋጣሚ አልተሳኩም። ነገር ግን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽዕኖ አቅማቸው ያን ያህል አይደለም።
እንደው ከነሱት አይቀር ማንኛውንም ሀሳብ ያለውን ሰው ሀሳቡን ሰምቶ የሀሳቡን በሀሳብ መመከቱ የበለጠ ውጤታማ ያደርግም ሙሉ በርን ከመዝጋት
ብዙ አመት 50 አመት 60 አመት የቆየ የተዛባና የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ክርክር የማይለውጡ ደግሞ እነዚህ አይነት ሙከራዎች አሉ። ነገር ግን እዚህ ላይ ጊዜ ማጥፋት ነው። የሀገሩን ህልውና፣ የሀገሩን ታሪክ፣ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብም። ከዛ በተረፈ ግን በሀሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ከትላንትና ጀምሮ በማህበራዊ ሚዲያ ላይ አንዳንድ ተጠቃሚዎች የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ በሚል ያሰራጩት ወሬ ሐሰተኛ መሆኑን የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለማርያም አምባዬ ገልጸዋል።
አያይዘውም በወልዲያ ኬላ ላይ ፍተሻ ሲደረግ ተገቢ ሰነድ ያልያዘና የወታደር ዩኒፎርም የለበሰ ንብረቱ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የሆነ መኪና እንደነበረ ገልጸዋል። ጽዮን ግርማ የጋቢናን ማጣሪያ መሰናዶ እንደሚከተለው ታቀርብልናለች።
በትላንትናው ዕለት ከማህበራዊ ሚዲያ አውዶች አንዱ ሆነው ፌስቡክ ላይ የተሰራጨው ፎቶግራፍና ጽሑፍ እንደሚለው በወልዲያ ከተማ የወታደራዊ ዩኒፎርም የጫነ መኪና በወጣቶች እንዲቆም መደረጉና ዩኒፎርሙም የኦሮሞ ነጻነት ግንባር ኦነግ ነው መባሉ ነው። የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለ ማርያም አምባዬ ይህ መረጃ ፈጽሞ ሐሰት ነው ይላሉ። የሆነውንም ሲያስረዱ መነሻውን መቀሌ ያደረገ የጭነት መኪና ወልዲያ ፍተሻ ጣቢያ ሲደርስ ማንኛውም መኪና በየትኛውም የኢትዮጵያ መፈተሻ ቦታዎች የሚደረግለት ፍተሻ ሲደረግለት የወታደር ዩኒፎርም ጭኖ በመገኘቱ በጸጥታ ሰራተኞች ነው እንዲቆም የተደረገ ይላሉ።
በቃ ኬላ አለ። ኬላ ላይ የዱር አራዊት ጥበቃ አልባሳት የተጫነ ነው፣ ከወደ ትግራይ የተጫነ የመጣ ነው። ስለዚህ እሱ ህጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር፣ እየተጣራ ነው። ከተጣራ በኋላ ይለቀቃል፣ እሱ ችግር የለውም። ያለው ሁኔታ ይሄ ነው። የኦነግ የምናምን የሚባለው ግን ውሸት ነው። ማህበራዊ ሚዲያ ሰው እንደፈለገው ስለሚጽፍ፣ ማህበራዊ ሚዲያ የሚባለው እኮ አሁን ያገኘ ሰው ስለሚጽፈው፣ ውሸቱም እውነቱም ያገኘ ሰው ስለሚጽፈው፣ ስለዚህ እውነታው ግን እኛ እያልን ያለ ነው ነው።
መኪናው ዝም ብሎ ከየት እንደተነሳ የት እየሄደ እንደሆነ የሚያስረዳ ደብዳቤ አልነበረውም?
አዎ፣ ደብዳቤው እኛ ብዛት የያዘ ህጋዊ ማህተም ያለው ነገር አልነበረውም እና ህጋዊ ማህተም ስላልነበረው ከየት ተጫነ፣ ወደ የት ነው የሚሄደው፣ የማን ነው የሚል ነገር የተጣራ ነገር ባለመኖሩ የተነሳ ተይዞ ነበር። አሁን ሁኔታው ህጋዊ ደብዳቤ ስለመጣ የሚለቀቅበት መንገድ እንዲሆን እንዲ ባለቤት የሆነው ክፍል እንዲልክ እያደረግን ነው። ስለዚህ በዚህ አማካኝነት ተጣርቶ የሚለቀቅ ነው የሚሆነው።
እንዲቆም የተደረገው በወጣቶች ነው ወይስ በኬላው ጠባቂዎች ነው?
በኬላው ፈታቾች ነው። በኬላው ፈታቾች
ጭነቱ የወታደር ዩኒፎርም ስለያዘ ነው ለፍተሻ እንዲቆም የተደረገው?
አይ ሌላም ጭነት ቢሆን ህጋዊ ካልሆነ ማለፍ አይችልም። ፍቃድ ያለው መሆኑ ይረጋገጣል፣ ህጋዊ መሆኑ ይረጋገጣል። ይሄ ምን መሆኑ ተረጋግጦ ነው የሚያልፈው። ያው ግን ይሄ የወታደራዊ አልባሳት ስለሆነ የማን ነው፣ ከየት የመጣ ነው፣ ለየትኛው የሰራዊት አካል፣ ለየትኛው የጸጥታ አካል የተዘጋጀ ነው የሚል ነገር ግን ማጣራት ስለሚያስፈልገው ነው ለማረጋገጥ እየፈለግን ያለ ነው።
የተዘረፈ ወይም የተወሰደ ንብረት አለ?
የተዘረፈ ነገር የለም። ሰላም ነው፣ ንብረቱ አለ። የተዘረፈ ነገር የለም። የሚዘርፍም ሰው የለም። የጸጥታ ኃይል አለ፣ ኬላ ላይ ነው የተያዘው። የተዘረፈ ነገርም የለም። ወጣቱ አሁን ባለበት ሁኔታ የጸጥታውን ኃይል ደጋፊ የሆነ ወጣት ነው ያለው። ምንም ችግር የለም። በህገ ወጥ የሆነ አዝማሚያ የሚታይ ነገር የለም። ከመንግስት የጸጥታ ኃይል ጋር ደጋፊ ሆኖ የሚሰራ ወጣት ነው ያለ በወልዲያ።
ኮሎኔል ኃይለማርያም አያይዘው በአሁኑ ሰዓት አንዳንድ ሰዎች መረጃን ለእነርሱ በሚመቻቸው መልክ በማሰራጨት ስራ እንደተጠመዱ ገልጸው መኪናው እንዲቆም የተደረገበት የፍተሻ ጣቢያ መደበኛ ስራ የሚከናወንበት ነው ብለዋል። በተጨማሪም ዩኒፎርሙ የዱር እንስሳት ልማትና ጥበቃ ባለስልጣን ነው በመባሉ ተጨማሪ መረጃን ለማግኘት ጥረት አድርገን የነበረ ቢሆንም በስልክ መቆራረጥ ምክንያት ምላሻቸውን ማግኘት አልቻልንም። ይሁን እንጂ የመስሪያ ቤቱ ህዝብ ግንኙነት ባለሙያ አቶ ሰለሞን ወርቁ ለሀገር ውስጥ መገናኛ ብዙሃን እንደገለጹት መኪናው መቀሌ ከሚገኘው አልመዳ ጨርቃጨርቅ የኢትዮጵያ የዱር እንስሳት ቁጥጥርና ጥበቃ ሰራተኞች ወይም ስካውት 3000 ዩኒፎርም ጭኖ ወደ አዲስ አበባ በመጓዝ ላይ እንደነበረና ነገር ግን መኪናው የግል በመሆኑ በተጨማሪም ዩኒፎርሙ ደግሞ የመስሪያ ቤቱ ስለመሆኑ የሚያመላክት ደብዳቤ ባለመያዙ ዩኒፎርሙ ደግሞ የወታደር ዩኒፎርም በመሆኑ ሊጠረጠር እንደቻለ ገልጸዋል። በአሁኑ ሰዓትም ከጸጥታ አካላቱ ጋር ተነጋግረው አስፈላጊውን ደብዳቤ በመላክ ንብረቱ እንዲለቀቅ የማድረግ ሂደት ላይ እንደሆኑ አክለው ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። በተራመዱ ቁጥር የሞባይል ስልኮን ባትሪ የሚሞላ ኃይል ከፀሐይ ብርሃን የሚያመነጭ ጫማ፣ የዘይት ጀሪካን ላይ ስልክ ተገጥሞለት የእሳት አደጋ ቢከሰት የማንቂያ ጥሪ የሚያደርግ መሳሪያና ሌሎች 27 የፈጠራ ስራዎች ያሉት ወጣት ኢዘዲን ካሚል የዛሬ እንግዳችን ነው።
በተለይ እንግዲህ የኢዘዲን እውቅና ከፍተኛ ደረጃ ተሰጥቶት በጠቅላይ ሚኒስትር አብይ አህመድ በራሳቸው መሸለሙ ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የአእምሮ ፈጠራ ውጤቶችን ሊያበረክት እንዲችል እንዳነቃቃው ኢዘዲን ይናገራል። በዛሬው የጋቢና የዘጋቢዎቻችን መስኮት ፀሐይ ዳምጠው ኢዘዲንን ይዛልናለች።
ኢዘዲን ከሚል የ18 ዓመት ወጣት ነው። ከ14 ዓመት ዕድሜው አንስቶ የተለያዩ አገልግሎቶች የሚሰጡ 28 የፈጠራ ስራዎችን አውጥቷል። ሀሳቦቹን ከየት አመጣቸው?
በጣም ፍላጎቱ አለኝ የፈጠራ ስራ። የሆነ ቲቪ ላይ ሬዲዮ ላይ ስለ ፈጠራ ስራም ሲወራ ቶሎ ብዬ ነው ማየውና በጣም ነው የምወደው የፈጠራ ስራ። ሌላው ነገር ደግሞ ምንድነው ሰፈር አካባቢ ኤሌክትሮኒክሶች ኤሌክትሪክ ኢንስታሌሽን ሰራ ነበር እና ያም አንድ ፖዚቲቭ ኢምፓክት አለው ብዬ አስባለሁ ለዚህ ለፈጠራ ስራ ጉዞዬ ማለት ነው። ምክንያቱም ኤሌክትሮኒክሶች ምናምን ስጠግኝ የተለያዩ ኮምፖነንቶች ታቂያለሽ ኤሌክትሮኒክ ኮምፖነንቶች እና ደግሞ ስትቀይሪም አሮጌዎቹ ታገኛለሽ እና አሮጌዎቹ ከመጠል ብለሽ የአካባቢ ውስጥ ያሉ ችግሮችን ፈልገሽ እነዛ ከምትሰራቸው ኤሌክትሮኒክስ ያወጣሻቸው ኮምፖነንቶች ለጥሩ ነገር ማለትም ለኢኖቬሽን ለፈጠር ለአዲስ ነገር ታውያለሽ ማለት ነው። እንደዛ ነበር እንትን ያልኩት። ቤተሰቦቼም በጣም ሞራል ይሰጡኝ ነበር። በቃ እነዚህ ነገሮች ናቸው የገፋፋኝ ማለት ነው።
ኢዘዲን በ2012 ዓ.ም ወደ 12ኛ ክፍል ይገባል። ያደገው በወልቅጤ ከተማ ጉበር ክፍለ ከተማ ውስጥ ነው። ወደ ቴክኖሎጂ ፊቱን ሲያዞር ገና የ14 ዓመት ታዳጊ ነበር። ለፈጠራ ስራዎቹ የውቅናና የምስክር ወረቀቶችን ከተለያዩ ተቋማት አግኝቷል።
እስካሁን እውቅና ያገኘሁት በተለያዩ የኢኖቬሽን ውድድሮች ላይ ተወዳድሬ ነበረ። በትምህርት ቤት ደረጃ የሳይንስና ቴክኖሎጂ የኢኖቬሽን ክበብ ተጠሪ ሆኜ የሚያገለግልኩባቸው ሁኔታዎች ነበሩ። በዛ ጊዜ 2 ሰርተፊኬት ተሰጥቶኛል እና ደግሞ በከተማ በተዘጋጀ የኢኖቬሽን ውድድር ለ3 ተከታታይ ዓመታት አንደኛ ወጥቼ 3 ሰርተፊኬት ተሰጥቶኛል። ሌላኛው ደግሞ በክልል አቀፍ በተካሄደ የደቡብ ክልል የፈጠራ ስራ ውድድር ላይ አንደኛ ወጥቼ ሰርተፊኬት እና ላፕቶፕ መሸለም ችያለሁ እና የውጭ ድርጅቶችም ደግሞ ይረዱኝ ነበረ። የጀርመን እና የጣሊያን ዌስት ባንድ የሚባሉ ድርጅቶች ናቸው። እስከ 2 ላፕቶፕ ሙሉ አርዲኖ ኪት አርዲኖ ፕሮግራሚንግ እንድጀምር እና እስከነ መጻፉም ጭምር ድጋፍ አድርገውልኝ ነበረ። ሶላር ኤንድ ኤሌክትሪክ ባይኩ ስሰራም እስከ 34,000 ብር ድጋፍ አድርገውልኝ ነበረ። ወደ ሀገር አቀፍ ስንመጣ በሀገር አቀፍ ደረጃ 2010 ላይ በተካሄደው የናሽናል ሳይንስ ፌር ኮምፒቲሽን ላይ ሁለተኛ ነበር የወጣሁት። በታይመር ፌቸር ባለው ስቶቭ ነበር ሁለተኛ የወጣሁት። 2011 ዘንድሮ ደግሞ በበሩ መልቲኬ ሴኩር ዶርሎክ ሲስተም በሚለው ሶስተኛ ወጥቻለሁ ማለት ነው። የዛኔም 2010 ላይም ሰርተፍኬትና ላፕቶፕ ነበር የተሸለምኩት። 2011 ላይም ሰርተፍኬትና ላፕቶፕ ባይዘው እስካሁን 15 ላፕቶፕ ነው የተሸለምኩት በተለያየ ጊዜ።
ያደገበት ከተማ በቴክኖሎጂና በአገልግሎቶቹ አለመራመድ ለፈጠራ ስራው የሚያስፈልጉት ኮምፒውተር፣ ኢንተርኔትና ሌሎች መሳሪያዎች፣ ቁሳቁስና አገልግሎቶች እንደ ልቡ እንዳያገኝ ቢያደርጉትም ይህ ሁኔታ ኢዘዲንን ተስፋ አላስቆረጠውም። በአካባቢ ከሚያገኛቸው አንዳንድ ጊዜም አዲስ አበባ ድረስ እየሄደ አገልግለው የተወገዱ ወይም የወዳደቁ እቃዎችን በትንሽ ዋጋ እየገዛ የአዳዲስ ፈጠራዎች ሀሳቡን ይሁን እንደሚያደርግ ይናገራል። ብዙ ጊዜ በቀር ሩጫ የተጠመደ ሰው ማለዳ ስልኩን ሙሉ በሙሉ ቻርጅ አድርጎ ሊወጣ ይችላል። በመዘንጋትም ይሁን ወይም ኤሌክትሪክ ኃይል አለመኖር ወይም በማንኛውም ምክንያት ባትሪ ድንጋዩን በቂ ኃይል ላይኖረውም ወይም ጨርሶ ላይኖረውም ይችላል። ቢኖረውም በቀኑ መጨረሻ ስልኩ ባትሪ ኃይሉን ሊያሟጥጥ የሚችልባቸውም አጋጣሚዎች ብዙ ናቸው። ኢዘዲን ለዚህም መፍትሄ ፈጠረ።
ፀሐይ ኃይል ቻርጅ አድርጎ መልቲ ፐርፐስ ሹ ሶላር ሲስተም ይባላል። ጫማ ነው፣ ሶላር ሲስተም ተገጥሞበታል ከላይ እና ደግሞ ውስጥ ሰከንዳሪ ሴሎች አሉ። ስቶሬጅ ሊቲየም አያኖች እስከ 7.5 ቮልቴጅ ናቸው። በአንድ ፉል ቻርጅ እስከ 2 ስልክ ቻርጅ የሚያደርግ ጫማ ላይ ሆኖ አሁን እንደዛ ነበር የሰራሁት። ጫማ ላይ ያደረኩበት ምክንያት ለምንድን ነው? ብዙ ጊዜ ፓወር ባንኮች ሊኖረን ይችላል እና ፓወር ባንኮች ለመሙላት የግድ የሆነ ቦታ ወስደን መሰካት አለብን። ይሄኛው ግን ጫማው ምንም ስንጠቀመው ብቻ ነው የምንፈልገው፣ ቻርጅ ለማድረግ አንፈልገውም። ምክንያቱም ለብሰነው እየሄድን እያለ መንገድ ላይ ነው ቻርጅ የሚያደርገው እና ለውበትም በጣም የሚያምር እና ሶላር ፓኔሉ ደግሞ እንዳይሰበር በጣም ሀርድ በሆነ ከቨር ያደረግነው ግላስ።
ለእንደነዚህ አይነት የዕለት ዕለት ችግሮችን አጋዥና ከባድም ሆነ የቀላል ጉዳት ሊያስከትሉ ለሚችሉ አደጋዎች ማስጠንቀቂያ ሰጪና መፍትሄ የሚሆኑ ዘዴዎችን ሰርቷል ኢዘዲን። የፀሐይ ኃይል በመጠቀም የእጅ ስልክ ባትሪን ቻርጅ የሚያደርግ ጫማ፣ ያለ እግር መዘውር ወይም ፔዳል በራሱ የሚሄድ ብስክሌት፣ የተለኮሰ የቤት መገልገያ እቃዎችና መሳሪያዎች ከርቀት የሚያጠፋና የእሳት አደጋ ጠቋሚ የሚጠቀሱ ናቸው። ኤክስፋየር ብሎ የሰየመው ፈጠራው የእሳት አደጋ ሲከሰት 3 የተለያዩ ተግባራትን ያከናውላል። መጀመሪያ በአቅራቢያው ለሚገኙ ሰዎችና ጎረቤቶች የደረሱልኝ ጥሪ ያሰማል። ከዛም የእሳት አደጋ መነሳቱን ለቤቱ ባለቤት እንዲሁም ለእሳት አደጋ ተከላካይ ሰራተኞች ወይም ለተቋሙ በመደወል ያሳውቃል። ወጣት ኢዘዲን ከሚል እንዳጫወተኝ ለዚህ ፈጠራው አዲስ አበባ የሚገኘው የአሜሪካ ኤምባሲ እውቅና እንደሰጠው ነግሮኛል።
የአሜሪካ ኤምባሲ ከጃፓን ኢንተርናሽናል ኮርፖሬሽን እና ከአይኮ ግላፕስ ጋር ተባብረው ባዘጋጁት ሶልቪት በተሰኘው የኢኖቬሽን ኮምፒቲሽን በክልል አቀፍ ደረጃ በሁለተኛ ወጥቼ ነበር። በኤክስ ፋየር እሳት አደጋ መከላከል በሚችለው የፈጠራ ስራዬ በአሜሪካ ኤምባሲም ጭምር የእራት ግብዣ ተጠርተን እዛም ከኢንቨስተሮች ጋር የምንገናኝበት እንትን መድረክ ተዘጋጅቶ ነበረ።
ከተለያዩ ድርጅቶች ማዕከላትና ተቋማት የምስክር ወረቀቶችና ሽልማት ያገኙ ኢዘዲን ከሁሉም በላይ በጠቅላይ ሚኒስትር አብይ አህመድ እውቅና ተሰጥቶት መሸለሙ ወደፊት ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የፈጠራ ውጤቶችን ለማበርከት ተስፋና ብርታት ሰጥቶኛል ብሏል።
ወጣትነት ማለት በጣም የምንሰራበት ጊዜ ነው ማለት። ወጣትነት ካለፈን በኋላ የወጣትነት ጉልበታችን ላይኖር ይችላል፣ አይምሯችን የመቀበል ነገሩ ሊቀንስ ይችላል። ስለዚህ ወጣትነት በአልባሌ ቦታ ማሳለፍ የለባቸውም ብዬ አስባለሁ። አካባቢ ውስጥ ያሉ ችግሮችን እንደ ኦፖርቹኒቲ መጠቀም አለባቸው። ምክንያቱም አካባቢያቸው ያለውን ችግር እንዴት ልፍታ ብለው ሶልቭ አድርገው የራሳቸው የሆነ ማለትም ኢኖቬሽኑ ከሰሩት በኋላ ዝም ብሎ አይቀርም። ያ የኢኖቬሽን አይዲያቸው ወደ ቢዝነስም ጭምር መቀየር ስለሚችሉ እንደዛ ማድረግ እንዳለባቸው እመክራለሁ።
ኢዘዲን ከፍተኛ ትምህርቱን መካኒካል ኢንጂነሪንግ ማጥናት እንደምፈልግና በፈጠራ ስራዎችም በዓለም አሉ ከተባሉ ሰዎች ተርታ የመሆን ህልም እንዳለውም ለአሜሪካ ድምጽ ራዲዮ ተናግሯል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍስ ወትም ዘርቶ መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍስ ወትም ዘርቶ
እንን ጣፋጭ ሙዚቃ ጋር መለስ ብለን ለአድማጮች ማሰማታችን እንቀጥላለን። ከዛ በፊት ግን የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጉን።
በሰላም በጤና ያገናኘን። ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ያቀናበረልን ሞክቤል ያቤሮ ነው። ደናደሩ መልካም ምሽት ይሁንላችሁ።
የሚሆንሽ ላንቺ ተስማምቶ Unde marasune Ubat nexti wotem zerto Meter alte benye Yeni honish lanchi tesmamtu Unde marasune Ubat nexti wotem zerto Dashao tenyi twa Wega fshin ndalai Tepiko yizota Dalle shim teswapto
Kun Radio Sagale Americati.